ላቲናዊ ስርዓት አምልኮ የምትከተል ካቶሊካዊት ቤተክርስቲያን በዛሬው ዕለት የቅዱሳን ጴጥሮስና ጳውሎስ ዓመታዊ ክብረ በዓል አከበረች። በቅዱስ ጴጥሮስ ባዚሊካ ሁሌ እንደሚደረገው ቅዱስነታቸው በብዙ መቶ የሚቆጠሩ ካርዲናላት፣ ጳጳሳትና ካህናት ተሸኝተው መስዋዕተ ቅዳሴ ያሳረጉ። በቅዳሴው ፍጻሜም በዚሁ ዓመት የሊቀ ጵጵስና ሲመት ለተሰጣቸው የሚታደል በፓሊዮም የሚታወቀው አክሚም የእርኝነትና ከርዕሰ ሊቃነ ጳጳሳት ጋር ውህደትን የሚያመለክት ትናንትና በቅዱስ ጴጥሮስ መቃብር ላይ በተካሄደው ጸሎተ ዋዜማ ተባርኮ በመቃብሩ ካደረ በኋላ ዛሬ ለሊቃነ ጳጳሳቱ ታደለ። ቅዱስነታቸው በቅዳሴው ይህንን ስብከት አቅርበዋል።
La parola di Dio di questa liturgia contiene un binomio centrale: chiusura, apertura.
የዛሬው ስርዓተ አምልኮ ቃለ እግዚአብሔር መከፈትና መዘጋት በሚሉ ቃላት ዙሪያ የሚናገር ሲሆን ያለ ቅዱስ ጴጥሮስ የተሰጠ መክፈቻ ወይም ቁልፍም የመክፈትና የመዝጋት ምሳሌ አድርገን ልንጠቀምበት እንችላለን። ዛሬ በቀረቡ ንባቦች መሰረት 3 አይነት መዘጋቶች ልንመለከት እንችላለን። አንዱ በሐዋርያት ሥራ ምዕራፍ 12 የተመለከተው የቅዱስ ጴጥሮስ በወህኒ ቤት ውስጥ መዘጋት፣ ሁለተኛው ስለ ጴጥሮስ ለመጸለይ ከሁሉም ነገር ተለይታ የነበረች ማህበረ ክርስቲያን መዘጋት፣ ሶስተኛው ደግሞ ጴጥሮስ ከወህኒ ቤት መልአክ ነጻ ካወጣው በኋላ ቤቱን ባንኳኳ ጊዜ ሮዳስ የምትባል ልጅ ምንም እንኳ ጴጥሮስ መሆኑን በድምፁ ብታውቆም ልትከፍትለት አልቻለችም። ይህም ራስ የቻለ አንድ አይነት መዘጋት ነው። ከማንኛው አይነት መዘጋት ነጻ አውጥቶ መውጫ የሚያስገኝልን ዋና መሳሪያ ጸሎት መሆኑ ቃለ ወንጌል ይገልጣል። ጨንቀዋቸው ተዘግተው ይጸልዩ የነበሩ ማህበረ ክርስቲያን ለራሳቸውም ይሁን ለጴጥሮስ በጸሎት መውጫ መንገድ አግኝተዋል። የክርስቲያኖቹ መዘጋት ስደትና መከራን በመፍራት ሲሆን፣ ያሳረጉት ጸሎት ደግሞ ጴጥሮስን ረድቶ ከእስር መውጫ መንገድ ሲያስገኝለት ለማህበሩም ከነበራቸው ፍርሃትና ጥርጣሬ የነጻነት በር ሆኖ ሁላቸውም በደስታ ጴጥሮስን ተቀበሉ። ሁኔታውን የሐዋርያት ሥራ ምዕራፍ 12 ላይ ጴጥሮስም በወህኒ ቤት ይጠብቅ ነበር፣ ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር ሲል ይገልጠዋል። ጴጥሮስ ለተጠራበት አገልግሎት ሥራ በመጀመር ላይ ሳለ ነው ሄሮድስ ያዕቆብን ገሎ እርሱን ያሳሰረው። ነገር ግን የማኅበረ ክርስቲያኑን ጸሎት እግዚአብሔር ስለ ተቀበለው እግዚአብሔር መልአኩን ልኮ ጴጥሮስን ከወህኒ ቤት በማውጣት በሄሮድስ እጅ ከመሞት ያድነዋል። በትህትናና ለእግዚአብሔር ፍላጎት በመገዛት የሚደረገው ጸሎት ሁሌ ለግላዊ ጉዳይም ይሁን ለማኅበራዊ ጭንቀት መውጫ መንገድ ያስገኛል። ቅዱስ ጳውሎስም ለጢሞቴዎስ ሲጽፍ፣ ዳሩ ግን የስብከተ ወንጌሉ ሥራ በእኔ እንዲፈጸም አሕዛብም ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ፣ ከአንበሳ አፍም ዳንሁ ይላል በሁለተኛው ጢሞቴዎስ ምዕራፍ 4 ቁጥር 17። እንዲህ በማለትም ምንም እንኳ የሞት ፍርድ በአካባቢው ቢንጃበብ ጌታ አጠገቡ እንደነበረና ስብከተ ወንጌሉን እንዲቀጥል ነጻ እንዳወጣው የገዛ ራሱን ተሞክሮ ይጽፋል። ይህ ጳውሎስ የሚናገረው ክፍተትና ነጻነት ግን ወደ ላቀው ወደ ላይኛው ዘላለማዊ ነጻነትም የሚያመለክት ነው። የሐዋርያው ወደ ክፍቱ የመውጣት ታሪክ እንደገና ማየቱ ጥሩ ነው። መጀመሪያ ሁሉንም ትቶ ወንጌል ለመስበክ ይወጣል። የዚህ ዓላማ መጨረሻም በሰላም ክፍት ወደ ሆነው ወደ ሰማይ መንጠቅ ነው፣ ማለትም ወደ መንግሥተ ሰማያት መሄድ ነው።
Ritorniamo a Pietro. Il racconto evangelico della sua confessione di fede.
ወደ ጴጥሮስ የተመለስን እንደሆነ በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ጌታ ክርስቶስ መሆኑንና የእግዚአብሔር ልጅ አዳኝ መሆኑን ይመሰክራል። ይህንን የገለጠለት ደግሞ ልቡ በመክፈቱ የእግዚአብሔር መንፈስ ነው። ከዚህ ጊዜ ጀምሮ ጴጥሮስ ጉዞውን ይጀምራል። ይህ ጉዞ ግን ረጅምና አድካሚ ብዙ ጣውረት ያለበት ነበር። ነገር ግን ጌታ ኢየሱስ በወንጌል ሉቃስ ምዕራፍ 22 ቁጥር 32 ላይ እኔ ግን እምነትህ እንዳይጠፋ ስለ አንተ አማለድሁ በማለት ዋስትና ስለሰጠው፣ እንዲሁም ይህ ጥሪ ለገዛ ራሱ ብቻ ሳይሆን ለወንድሞቹም እንደሆነ ሊያስረዳውም አንተ ግን በተመለስክ ጊዜ ወንድሞችህን አጽና ብሎ አደራ ይለዋል። ምንም እንኳ አልክድህም ብሎ ቢፎክር ሦስቴ ሲክደው ይገኛል። ግን ያች የጌታ ጸሎት ስለ ረዳችው ከጌታ ኢየሱስ ጋር አይን ላይን በተጋጩበት ጊዜ ወዲያውኑ ተጸጽቶ ማልቀስ ጀመረ። ይህ ውርደትም ከእብሪትና እኔነት እስረኛ መሆን ነጻ ወጣው፣ እንዲሁም ፍርሃትን አስወግዶ ብርታት አለበሰው። በዚህ ሁሉም ማለት እስከ መስቀል ተሰቅሎ መሞት ጌታን ለመመስከር በቃ። ሦስተኛው መዘጋት ደግሞ ሮዲያ የምትባል ገረድን ያጋጠመው ነው። ጴጥሮስ መሆኑን በድምጹ አውቃውሳለች። እንዲሁም ሰዎቹ በቤት ተዘግተው ስለርሱ እየጸለዩ መሆናቸውን እየተገነዘበች ታላቅ ደስታም ይፈጥርላት። ልትከፍትለት ግን አልቻለችም፣ አልተንቀሳቀሰችም። ይህም አንድ አይነት መዘጋት ነው። ማድረግ ያለብህን ቀላሉን ነገር እንኳን ለማድረግ እጆችህና አእምሮህን የሚዘጋ ፍርሃት ወይም ድንዛዜም መክፈቻ የሚያስፈልገው ነው። ፍርሃት ሁሉ ጊዜ እንድንጠራጠርና እንድንደነዝዝ ያደርገናል። እግዚአብሔር ለሚገልጥልንና ለሚሰጠን ያልታወቀው ጸጋ ዝግ እንድንሆን ያደርገናል። ይህ አይነት ፍርሃት ለቤተ ክርስቲያንም ፈተና ከሚሆኑ ነገሮች አንዱ ነው። በፍራቻ የተንከተከቱ በገዛ ራስዋ ተዘግታ የመቅረት ፈተና እጅግ አዳጋች ነው። ስለዚህ እግዚአብሔር በእኛ ላይ እንዲሠራ ለጸሎታችን የሚሰጠንን መልስ ለመቀበል ከመዘጋት ወደ መከፈት ማለፍ ያስፈልጋል። ከፍርሃት ወደ ብርታት ማለፍ ያስፈልጋል። ከሐዘን ወደ ደስታ፣ በመጨረሻም ከመከፋፈል ወደ አንድነት ያሸጋግረናል። ይህንን ደግሞ ለዚሁ ታላቅ በዓል ከእኛ ጋር አብረው እንዲጸልዩና ያለንን ቅርበት ለመግለጽ መካከላችን የሚገኙ የተከበሩ ኢኮሚኒካዊ ፓትርያርክ በርጥሌሞስ ከላኳቸው ተወካዮች ጋር ልንደግመው እንችላለን። ከመከፋፈል ወደ አንድነት ያሸጋግረናል። ቅዱሳን ጴጥሮስና ጳውሎስ አብረን በደስታ እንድንጓዝ ነፃ የሚያወጣውን የእግዚአብሔር ጸጋ ለሁሉንም የሚሆን ምስክርነት እንድንሰጥ ያማልዱልን ሲሉ ስብከታቸውን ደምድመዋል።